በሶማሌ ክልል በንጹሃን ዜጎች ላይ እየተፈጸመ ያለውን ጥቃት ለማስቆም የፌደራል መንግስቱ መግባት አስፈላጊ መሆኑን በቤተክርስቲያን ተጠልለው የሚገኙ ነዋሪዎች ተናግረዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ በሰጡት መግለጫም ተመሳሳይ ጥሪ አቅርበዋል። በጥቃቱ 7 አብያተ ክርስቲያናት መቃጠላቸውንም ገልጸዋል። 15 ሰዎች መገደላቸውን ቤተክርስቲያኗ አስታውቃለች። ጥቃቱን ሸሽተው በቤተ ክርስቲያን የተጠለሉ የከተማዋ ነዋሪዎችም የሚላስ የሚቀመስ በሌለበት ሁኔታ ውስጥ መሆናቸውን ገልጸዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
የመከላከያ ሰራዊት ዛሬ ጅጅጋ መድረሱን የሰሙ በከተማዋ ቅዱስ ሚካኤል ቤተ ክርስቲያን የተጠለሉ ነዋሪዎች ያንጸባረቁት የደስታ ስሜት የነበረውን ሁኔታ የተፈጠረውን የደህንነት ስጋት ያመለከተ ነው። የከተማዋ ነዋሪ የሆነች አንዲት ወጣት በስልክ በማነጋገር ላይ በነበርኩበት ከቀኑ 10 ሰዓት አካባቢ ነው መከላከያ ሰራዊቱ መግባቱ የተሰማው። ዛሬ ብቻ 3 ሰዎች በጥይት ተመተው መሞታቸውን በመግለጽ ነበር ወጣቷ ቃለ ምልልሱን የጀመረችው።
አንደኛው የሚተርፍ አይደለም ይያሉ ነው። አንደኛው ግንባሩ ላይ አንደኛው ደረቱ ላይ ነው የመጡት። የሞቱት ራሱ ማለት ነው እዛው የነበረ ሰው ነው። እኛው ሰፈር ነው የተመቱት።
አንቺ እዛው አካባቢ ነበርሽ? ይሄ ሲሆን
አው ሚካኤሉ እዛው ጋር ነው። ቤታችንም ራሱ የኛ ራሱ ሁለት ክፍል ቤት ተቃጥሎብናል። ይሄው እልል እየተባለ ነው የሚሰማ ከሆነ አሁን መከላከያ ገባ። አሁን በአሁኑ ሰዓት ማለት ነው።
አሁን ገና መከላከያ ሰራዊቱ ገባ? አሁን
ገና ገባ። አው ቅዳሜ የተጀመረ ግርግር ነው ግን እስካሁን ድረስ አልነበረም። አሁን በአሁኑ ደቂቃ መከላከያ ገብቶ ያው ህዝቡ ሚካኤል ያለው ህዝብ እልል እያለ እየዘመረ እያመሰገነ ነው ፈጣሪ።
እስቲ ጠጋ በይና ድንገት ድንታው ከገባ በስልክሽ ለመቅረጽ እንድችል ብዬ ነው እየተጠጋሽ ብቻ። እንግዲህ የመከላከያ ሰራዊት አሁን 10 ሰዓት አካባቢ እንደገባ ነው የነገርሽኛለሽ። እዚህ እየተነጋገርን ባለንበት ሰዓት ምን ያህል ይሆናል ቁጥሩ እዛ አካባቢ? አሁን የምታያቸው ምን የታጠቁ ናቸው?
የገቡት ተላካዮች
የገቡት አሁን የምታያቸው ከተማው
አላየናቸው መስካን ወደዚህ አልተጠቁም። ገና ዋናው አስፋልት አካባቢ ናቸው።
ሰው እንዴት ሰማ መግባቱን ታዲያ መከላከያ ሰራዊቱ?
በየቦታው ህዝብ ተሰራጭቷል እንዳለ ቤተክርስቲያኑን ከበው ስላሉ ህዝቡ ወደዛ ስለሆነ ያው በኢንፎርሜሽን ደረጃ ነው እስካሁን ድረስ ወደኛ ውስጥ አልመጡም።
ስለዚህ ከተማ ውስጥ መግባታቸውን ግን ሰምታችኋል?
አዎ ከተማ ውስጥ ቢፒፒ ያረጉን የገቡት ሲገቡም 1-2-3 ጥይቶች ተተኩሰዋል።
እነሱ ናቸው የተኮሱት መግባታቸውን ለማሳወቅ?
እሱን አላወቅንም። ማን እንደተኮሰ አላወቅንም ግን ተተኩሶ ነበር።
ባለፉት 2 ቀናት በሶማሌ ክልል የተከሰተው ብጥብጥ ያልተጠበቀና ለበርካቶች ዱብ እዳ የሆነ ድንገተኛ ሁኔታ ነው። በከተማዋ በንግድ ስራ ላይ የተሰማሩ የአይን እማኝ ይሄንኑ ነው የሚያብራሩት።
ሰላም ሊኖር የነበረውን ሰላሙን ኑሮ ያኔ ሊናጋ ይቻለው በምንድን ነው? እስቲ በአሁን 30-40 ዓመት የተቀመጠ ህዝብ ነው ከሶማሌ ጋራና ሶማሌና ወንድማማች ሆኖ የተቀመጠው። ከሶማሌ ግጭት ህዝብ ጋራ መገጫጨት የመጣው ወንድሞቻችን ጋራ ልንኖር የምንችልበት ሰዎች ላይ ለምንድን ነው ይሄን ያህል ችግር የተፈጠረው? ይሄን ያህል ችግር የፈጠረውን ሚስጥሩን መጥቶ ግልጹ ሊናገር ህብረተሰቡ በአሁን ሰዓት ላይ ቤቱ ተዘርፏል፣ መኖሪያ አጥቷል፣ ኩባያም የጠጣው የለም። ስለዚህ መንግስት ፈጥኖ ወደ ነበረበት ህዝቡ ይመለስልን። ስለዚህ የክልሉ ችግርን ከሆነ የክልሉ ችግር ይፍታ። ህብረተሰቡ አሁን አደጋ ላይ ነው ያለው። አደጋ ላይ ካለ በጣም ችግር ነው፣ የማንወጣበት ችግር ላይ ነው። ቤተክርስቲያን ማለት ደግሞ በህይወት ላይና ቤቱ ተቃጠለ፣ ንብረት ተቃጠለ፣ ቤተክርስቲያን ሰባት ተቃጠለ፣ ከዚህ በኋላ ላይ ምንም ነገር የለም። ስለዚህ የጅጅጋ ህዝብ እስካሁን ድረስ ተቻችሎ ሊኖር የሚችል ህዝብ ነው። ይህ ችግር ያመጡበትን ሚስጥሩን ይወቁንን፣ ይንገሩን፣ ያሳውቁን። በሽተኞች አሉ፣ ስኳር በሽተኞች አሉ፣ የአገር በሽተኛ አለ። አባቶቻችን ሙተዋል፣ ሬሳቸው አልወጣም። አባቶቻችን ገናውን ሬሳቸውም አልተቀበረም። ይህሉ ምንድን ነው?
የጅጅጋ ከተማ ነዋሪዎች ለአሜሪካ ድምፅ እንዳስረዱት ቅዳሜ ጠዋት አገር ሰላም ብለው በተለመደ ተግባር ተሰማርተው ነበር። ድንገት ግን ጥቃት ተከፈተብን ይላሉ። ቤት ንብረታቸው መዘረፉን፣ ድርጅቶች መቃጠላቸውን፣ በርካቶችም ህይወታቸውን ለማትረፍ መሸሻቸውን አመልክተዋል። ብዙ ሰዎች በከተማዋ በሚገኘው የቅዱስ ሚካኤል ቤተክርስቲያን ተጠልለው እንደሚገኙም ገልጸዋል። የዚህ በጠበጠና ጥቃት ሚስጥር እንዲጣራ የሚጠይቁት ያይን ማኝ ማብራሪያቸውን ይከተላሉ።
እድሜልካችን 28 29 አመት ላይ ከከረም ነው። አንድም አይነት ኮሽታ ምንም አይነት ኮሽታ የለብንም። እንደዚህ ያለ ችግርም የለብንም። አሁን አራት ሰዓት የተፈጠረው ግን በምን ምክንያት እንደሆነ አናውቅም።
ድንገተኛ ዱብዳን የሆነባት
ዱብዳን ምንም ነገር ምናቀው ነገር የለም። ምግሰው ምግብ እየበላ ሰው ያለበት ላይ አራት ሰዓት ላይ የተጀመረው ነገር ላይ የህዝቡ ቁጭ ብሎ ጀበና ቁጭ ብሎ ምግብ እየበላ ምን ይያለ ነው ጦርነት የተነሳ ከየት እንደመጣ ማይታወቅም ከየት እንደተደረገለ። ስለዚህ እኛ ትልቁ
ጦርነት የተነሳ ሲሉ ምን ተከሰተ? በቃ ለ4 ሰዓት ላይ ምን መሆን ጀመረ?
መጀመሪያ
ላይ ነገር ይገርም
አብድሊን ይወረድልን ይያሉ ጀመሩ። ሶማሌዎች ራሳቸው
እንደ ሰልፍ አይነት ነገር
እንደ ሰልፍ አደረገና ከዛ በኋላ ላይ መጀመሪያ ሲጀምሩ እነሱ ይወረድልን ይያሉ ደጋፊው ለብቻ ደጋፊ ማን እንደሆነ አይታወቅም። መጨረሻ ላይ መልኩን ለወጠና መጨረሻ ላይ የአካባቢው
ደጋፊው ለብቻ ማለት ፕሬዝዳንት የክልሉ ፕሬዝዳንት ደጋፊዎች ባንድ በኩል የክልሉን ፕሬዝዳንት የሚቀሙ በሌላ በኩል መሰለፍ ጀመሩ። አደባባይ ወጡ።
አዎ ከዛ ከአደባባይ ከወጡ በኋላ ህዝቡን እንዳለ መኪናውን እየተቀበሉ ከሹፌሮች ላይ ሸቀጥ እየተቀበሉ ህዝቡን ወጣቱን ካስተማሩ በኋላ ዘረፋ ጀመሩ። ዘረፋ ከጀመሩ በኋላ እንደገና በየቤቱ ሆቴል እየተሰበረ መደብር እየተከፈተ እየተጫነ ገንዘብ ካዝና እየተሰበረ ማንም እንደሚሆን አይታወቅም። ህዝቡ እንደገና በድብቅ ይያለ አሁን እንዳለ ህዝቡ ከዛ በኋላ ላይ የሚበራው የሚጠጣው ህዝብ የለም።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንም ድርጊቱን አውግዛለች፣ የመንግስትንም ጣልቃ ገብነት ጠይቃለች። ጉዳዩን አስመልክተው መግለጫ የሰጡት የቤተክርስቲያኗ ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ የደረሰውን ጉዳትም አብራርተዋል።
በሶማሌ ክልል 7 አብያተ ክርስቲያናት ተቃጥለዋል። ካህናት ተገድለዋል። ንብረት ተዘርፈዋል። ዛሬ በመላ ሀገራችን ከመሃል ኢትዮጵያ እስከ ጠረፍ ዳርቻ ባሉት ክልሎችና የመስተዳድር ዞኖች ሰላም፣ ፍቅር፣ አንድነት፣ መከባበርና መቻቻል እየተደማመጡና እየተናበቡ መስራት በበለጠ እንዲዳብርና እንዲሰፍን የአመራር መርህ በስፋትና በጥልቀት እየተሰጠ ባለበት በአሁኑ ወቅት ለሚተላለፈው መመሪያና የሰላም መልእክት ትኩረት ባለመስጠት የሀገርና የወገን ፍቅር ስሜት የተለየው የጭካኔ ስራን መስራት ከኢትዮጵያውያን ዜጎች የሚጠበቅ ተግባር ሆኖ አላገኘነውም።
የሚመለከታቸው ሁሉ አስፈላጊውን መፍትሄ እንዲፈልጉም ፓትርያርኩ ጥሪ አቅርበዋል።
በኢትዮጵያ ሶማሌ ክልል በጅጅጋ በጎዴ ከተማና በሌሎችም ከተሞች በደረሰው አሰቃቂ ግድያና ዘረፋ ምክንያት በየመጠለያው በረሃብ በጽምና በርዛት ለሚሰቃዩ ካህናትና ምዕመናን መንግስት ተፋጥኖ እንዲደርስላቸውና የነፍስ አድን ስራ እንዲሰራ በአጽንኦት እናሳስባለን። ለሞቱት ወገኖቻችንም በመላ ገዳማትና አድባራት ጸሎተ ፍትሐት እንዲደረግ፣ በችግሩ ዙሪያ የሚገኙ የክልልና የዞን መስተዳድር አካላትም የገላጋይ ያለህ የሚል ሮሮ እስኪሰማ ድረስ ሳይጠብቁ በሕገ መንግስቱ የተቀመጠውን ድንጋጌ በማክበርና በማስከበር ከመንግስትና ከሕዝብ የተረከቡትን ኃላፊነት በብቃት እንዲወጡ በቤተ ክርስቲያናችን ስም አደራ እያልን ይህን መልእክት እናስተላልፋለን።
እስካሁን ብቻ 15 ሰዎች መገደላቸውን የገለጹት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የገዳማትና የኢትዮ ሶማሌ ሀገረ ስብከት ሊቀ ጳጳስ አባ ማቴዎስ በበኩላቸው በመጠለያዎች ያሉትም ችግር ውስጥ መሆናቸውን አብራርተዋል።
አሁን በዛ አካባቢ ያሉ የቤተክርስቲያን አማኞቻችን ቤትም የላቸው። የሚያሳዝነው ተመልሰው የሚገቡበት ቤት የለም። አሁን ቤተክርስቲያን ነው ያሉት እንዳለ እየተመረጠ እየተፈለገ ነው የደቀቀው። ተመልሶ አሁን እዚህ ቦታ እንቀመጣለን የሚሉበትም ቤት የለም። በዚህ መልኩ ነው ያሉት። አሁን አጠቃላይ ቤተክርስቲያን ነው ያሉት ተሰብስበው። የቆሰሉ አሉ፣ ሐኪም ቤት ያሉ ሰውነታቸው የተጎዳ በጣም እግራቸው የተመታለ በጣም የተጎዱ አሉ፣ ሆስፒታል ያሉ አሉ። እንግዲህ የሞቱትን አሁን ትላንትና ቀብረዋቸዋል። የተጎዱት አሁን በሆስፒታል አሉ። የሞቱ ሰዎች ከ15 በላይ ይሆናሉ። የተቃጠለው ቤተክርስቲያን 10 ይሆናል። ንብረት እንዳለ በዚህ በኪዳነ ምሕረት ዙሪያ ቤቶች ነበሩ፣ መጋዘኖች ነበሩ፣ ያብነት ትምህርት ቤት ነበረ። እሱ እንዳለ ወደመ። አሁን እዛ አካባቢ ምድረ በዳ ነው የሆነው።
ከቀይ መስቀልም ሆነ ከሌሎች ሰብአዊ ድርጅቶች የተደረገላቸው ድጋፍ እንደሌለ በቅዱስ ሚካኤል ቤተክርስቲያን ተጠልለው የሚገኙ ዜጎች አመልክተዋል።
እኔ ብታምነኝም ባታምነኝም ትላንትና ቁርስ የበላሁ ነኝ፣ አገር ሰላም ነው ይሄ ማለት ነው። እስካሁን ግን አለው ሚካኤልም ቀጥታል። ሚካኤልን እየጠበቅን ነው።
የኢትዮጵያ የመከላከያ ሚኒስቴር ቀደም ሲል ባወጣው መግለጫ በክልሉ የተፈጠረውን ብጥብጥ በዝምታ እንደማይመለከት አስታውቋል። ህገ መንግስታዊ ስርዓቱን ጠብቆ አስፈላጊውን እርምጃ እንደሚወስድ ነበር ያሳሰበው። የሶማሌ ክልል መንግስት ግን እስካሁን በጉዳዩ ላይ ያሰራጨው መግለጫ የለም። የአሜሪካ ድምጽ የክልሉን መንግስት ቃል አቀባይ ለማነጋገር ያደረገው ጥረትም እስካሁን አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።